the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ ሚያዝያ 4 2008 ዓ ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ አድማጮች።
ጤና ይስጥልን፣ እንደምናመሽታችኋል ክቡራትና ክቡራን። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
What is so worrying about this is that we can predict that this is going to happen if we don't act now, and it is very clear that even though they have
እዚህ ላይ እኛ እጅግ በጣም አሳሳቢ የሆነብን ጉዳይ አሁን ማድረግ ያለብንን ፈጥነን ካላደረግን የፈራነው እውን የመሆኑን አይቀሬነት ማወቃችን ነው። ያንዣበበውን አደጋ ለመታደግ የኢትዮጵያ መንግስት የሚችለውን ሁሉ ቢያደርግም እጅግ የከፋና መጠነ ሰፊ በመሆኑ ለብቻቸው ሁኔታውን ለመቀልበስ አይቻላቸውም።
የሴቭ ዘ ችልድረን ዋና ስራ አስፈጻሚ ኤለ ቶኒንግ ሽሚት ናቸው የሰማችኋቸው። ኢትዮጵያ ውስጥ የድርቅ አካባቢዎችን ተዘዋውረው ካዩ በኋላ ከሰጡት መግለጫ የተቀነጨበ ነው። በአብይ ርዕስ ይመለሳሉ። የኦሮሚያ ክልል ምክር ቤት ቀደም ሲል ያጸደቀውን የከተሞች አዋጅ ሶስት አንቀጾች መሰረዙን አስታውቋል።
ልክ እንደ ማስተር ፕላኑ ህዝቡ እስካልፈለገው ድረስ ጠቃሚ ቢሆንም፣ የህዝቡን ፍላጎት የሚያረካ ቢሆንም፣ ለልማት የታሰበ ቢሆንም ህዝቡ ግን እስካልፈለገው ድረስ መቆም አለበት የሚለውን ነገር መቅረት አለበት የሚለውን እንደወሰነ ሁሉ አቋም እንደወሰደ ሁሉ
የኦሮሚያ መንግስት ቃል አቀባይ አቶ ፈቃዱ ተሰማን የሰማ ነው። የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የሚሉት አለ።
አጠቃላይ አዋጁ ላይ ዝርዝር ጉዳዮቹ ላይ ህዝቡም አልተቀበለም፣ ፓርቲያችንም አይቀበለውም። አንደኛ አዋጁ በአሁኑ ጊዜ አንገብጋቢ ሆኖ ይህን የሚያሳውጅ ጉዳይም አይደለም። ሁለተኛ አዋጁ አስፈላጊ ሆኖ ከታየ ህዝብን የሚወክል መንግስት በህዝብ የተመረጠ ዲሞክራቲክ በሆነ መንገድ የተቀመጠ መንግስት ነው ይህንን ሊያደርግ የሚችለው ብለን ተቃውመናል።
ሁለቱም በመጽሔት በስፋት ይመለሳሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ለሶስት ቀናት የሚቆይ የዳርፉር ውሳኔ ህዝብ ምንም እንኳ የዳርፉር ውሳኔ ህዝብ ስጋት እንዳሳደረባት ዩናይትድ ስቴትስ አስታውቃለች። ውሳኔ ህዝቡ ተአማኒነት ላይኖረው የወቅቱን የሰላም ሂደትም ሊያደናቅፍ ይችላል የሚል ስጋት ነው ዩናይትድ ስቴትስ ያሰማችው። ዛሬ የተጀመረው ይህ የዳርፉር ውሳኔ ህዝብ የክልሉን አምስት ግዛቶች ወደፊት እድል ይወስናል ተብሎ ይጠበቃል።
በመጽሔት ክፍለ ጊዜ በዚህ አሁን በተሰማው ላይ ዘርዘር ያለ ዘገባ ይታከልበታል። ከአንድ ዓመት በላይ የዘለቀውን ውጊያ ያስቆመውን ውል በደስታ የተቀበሉት በተባበሩት መንግስታት ድርጅት የየመን አምባሳደር ኢስማኤል ኡል ሼህ አህመድ አሁን ሀገሪቱ ከከረመችበት ሁኔታ የምታገግምበት ሰዓት ላይ ደርሰናል ብለዋል። በየመን መንግስት በሚደግፈው በሳውዲ የሚመራው ህብረትና ከሁለት ዓመታት በፊት ዋና ከተማዋን ሰንዓን በተቆጣጠሩት በሁቲዎቹ አማጽያን መካከል ተኩስ አቁሞ የተጀመረው እኩለ ሌሊት ላይ መሆኑ ታውቋል። የዛሬ ሳምንት ሰኞ ኩዌት ውስጥ ከሚጀመረው የሀገሪቱ የሰላም ድርድር በፊት የተፈረመውን ይህንን ተኩስ አቁም ሁሉም ወገኖች እናከብረዋለን ሲሉ ቃል ገብተዋል። የተባበሩት መንግስታት ድርጅቱ የየመን አምባሳደር አያይዘው ከመጠን በላይ ለተራዘመ ጊዜ በብጥብጥ ስትታመስ የቆየችውን ሀገር መልሶ ለመገንባት አሁን እድሉ ተፈጥሯል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በበኩላቸው ዛሬ ጠዋት በትዊተር ባወጡት የድጋፍ መግለጫ በየመን ተኩስ አቁሙ ስራ ላይ በመዋሉ ደስታ ተሰምቶናል ካሉ በኋላ ሁሉም ወገኖች ለህዝቡ ሰብአዊ እርዳታ እንዲገባ እንዲፈቅዱና ለግጭቱ ፖለቲካዊ መፍትሄ እንዲገኝ ጥረት እንዲያደርጉ ተማጽነዋል። እንደ ሶሪያው ተኩስ አቁም ሁሉ የየመኑም ውል ተፈራራሚዎች ሰብአዊ እርዳታ እንዲገባ ለመፍቀድ ቃል የገቡበት በውስጡ ተካቷል። ኦክስፋም ህጻናት አድንና የዴንማርክ የስደተኞች ምክር ቤትን ጨምሮ 15 የረድኤት ድርጅቶች ያሉበት ስብስብ ዓለም አቀፉ ማህበረሰብ ለሀገሪቱ የሚያስፈልገውን የእርዳታ ወጪ በሙሉ እንዲሸፍንና እርዳታ እንዲገባ እድል እንዲሰጥ ተማጽነው እንደነበረ የሚዘነጋ አይደለም።
የዘመነ መንግስታቸው የከፋው ስህተት የሊቢያ መሪ ሙአመር ጋዳፊ በሰሜን አትላንቲክ የጦር ትብብር ድርጅት ኔቶ መራሽ ጣልቃ ገብ እርምጃ ከስልጣን ከተወገዱ በኋላ ለተከተለው ሁኔታ ሳንዘጋጅ ቀርተን ሀገሪቱ ምስቅልቅል ውስጥ መግባቷ ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተናግረዋል። ሚስተር ኦባማ ይህንን የተናገሩት በዋይት ሀውስ ለፎክስ ኒውስ ጋዜጠኛ ክሪስ ዋለስ በፕሬዚደንትነት ባሳለፏቸው ሁለት የስልጣን ዘመኖቻቸው ከፍተኛና ዝቅተኛ ክንዋኔዎችን አስመልክተው በሰጡት ቃለ መጠይቅ ሲሆን የሊቢያን ሕዝብ ከጋዳፊ አገዛዝ ጥቃት ለመከላከል ጣልቃ መግባታችን ትክክለኛ እርምጃ ነበር ብለዋል። ዩናይትድ ስቴትስና የአውሮፓ ህብረት ለወራት ካካሄዱት የአየር ድብደባ በኋላ ጋዳፊ ከተወገዱ በኋላ ሀገሪቱ እስካሁን ብጥብጥ ውስጥ ተዘፍቃለች። ሊቢያ በአሁኑ ወቅት ተመሰቃቅላለች ያሉት ሚስተር ኦባማ ለአትላንቲክ መጽሔት በሰጡት ሌላ ቃለ መጠይቅ የእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን ከሊቢያው ዘመቻ በኋላ ትኩረታቸው ወደ ሌሎች የተለያዩ ጉዳዮች መነጠቁን አመልክተው የፈረንሳዩን የቀድሞ ፕሬዚደንት ኒኮላስ ሳርኮዚን ደግሞ ከጋዳፊ መወገድ በኋላ የሊቢያን ጉዳይ በትክክል አልያዙም ሲሉ ነቅፈዋል። ፕሬዚደንት ኦባማ እስካሁን ባሳለፏቸው 7 የሥልጣን ዓመታት ያስመዘገቡት ከፍተኛ ክንዋኔ በሀገሪቱ በአውሮፓውያኑ የዘመን አቆጣጠር ከ1930ዎቹ ወዲህ ከደረሱት ሁሉ የከፋ ከሆነው ከባድ የምጣኔ ሀብት ድቀት ለማዳን መቻላቸው እንደሆነ አስረድተዋል።
ከሁሉም ደስ የተሰኙበት ቀን ደግሞ ኦባማ ኬር ብሔራዊ የጤና ዋስትና ለውጡ እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት በሀገሪቱ ምክር ቤት ያለፈበት እንደሆነ በሚቀጥለው ጥር የሚሰናበቱት ፕሬዚደንት ባራክ ኦባማ ገልጸዋል። ይህ በዚህ እንዳለ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዘመቻን አስመልክቶ አሁን ከቀሩት ከማናቸውም ተፎካካሪዎች ውስጥ ድምጼም በእርግጠኝነት ለዲሞክራቱ በርኒ ሳንደርስ ነው የምሰጠው ያሉና እሳቸውን ሳልመርጥ አልቀርም ያሉ አሜሪካውያን መራጮች ቁጥር መጨመሩን ዛሬ የወጣ አዲስ የሕዝብ አስተያየት ግምገማ አመለከተ። አሶሺየትድ ፕሬስ እና ጂኤፍኬ በጋራ ባወጡትና ከመጋቢት 31 እንደ አውሮፓውያን እስከ ሚያዝያ 4 ባለው ጊዜ ከጠየቋቸው 1076 ሰዎች ውስጥ 21 ከመቶ በእርግጠኝነት ሳንደርስን እንመርጣለን ብለዋል። 41 ከመቶ ደግሞ እሳቸውን ሳልመርጥ አልቀርም ያሉ ናቸው። በፉክክሩ ሳንደርስን እየመሩ ያሉት ሂለሪ ክሊንተን በዚህ ግምገማ በሁለተኝነት ነው የሚከተሏቸው። በሪፑብሊካኑ በኩል ደግሞ ቴድ ክሩዝ እና ጆን ኬሲክ እኩል 43 ከመቶ የድምፅ ድጋፍ ሲያገኙ፣ ግንባር ቀደማቸው የሆኑት ዶናልድ ትራምፕ ወደ 35 ከመቶ አቆልቁለው የመጨረሻ መሆናቸውን ያሳያል የሕዝብ አስተያየት ግምገማው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ጃፓን ሰንብተዋል። በሁለተኛው የዓለም ጦርነት መጨረሻ ገደማ አሜሪካ በጣለችው አቶሚክ ቦምብ የተመታችውን የጃፓኗን ሂሮሽማ ከተማ የጎበኘሁ የመጀመሪያ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በመሆኔ ጥልቅ ስሜትና ክብር ተሰምቶኛል ብለዋል። ሚስተር ኬሪ ይህንን የተናገሩት የቡድን 7 አባል ሀገሮች የውጭ ጉዳይ ሚኒስትሮች ሂሮሺማ ላይ ያካሄዱት የሁለት ቀናት ጉባኤ ማብቂያ ላይ ሲሆን የውጭ ጉዳይ ሚኒስትሮቹ የከተማይቱን የሁለተኛው የዓለም ጦርነት ሰለባዎች መታሰቢያ ሐውልት ጎብኝተዋል። የሂሮሺማ የሰላም መታሰቢያ ፓርክ ትዕይንቶች እጅግ የሚያሳዝኑና እንደ ሰብአዊ ፍጡር ስሜትን የሚኮረኩሩ ናቸው ብለዋል የውጭ ጉዳይ ሚኒስትር ኬሪ። ፕሬዚደንት ኦባማ በሚቀጥለው ወር ጃፓን ውስጥ በሚከፈተው የጂ 7 ወይም የ7ቱ በኢኮኖሚ እጅግ የበለጸጉ ሀገሮች መሪዎች ጉባኤ ላይ ሲገኙ ሂሮሺማን ይጎበኙ እንደሆነ የተጠየቁት ኬሪ ከተማይቱ አንድ ቀን በዩናይትድ ስቴትስ ፕሬዚደንት ትጎበኛለች ብዬ ተስፋ አደርጋለሁ ብለዋል። ፕሬዚደንቱ ከተማይቱን ለመጎብኘት እንደሚፈልጉ ፍንጭ ሰጥተዋል። የጊዜ ሰሌዳቸው ይፈቅድ እንደሆነ ግን አላውቅም ሲሉ አክለዋል። በውጭ ጉዳይ ሚኒስትሮቹ ስብሰባ ዋና መወያያ ርዕስ የኒውክሌር የመሳሪያ ስርጭትን መግታትና የጦር መሳሪያ ቅነሳ ጉዳይ ላይ ያተኮረ እንደነበር ታውቋል።
የዩናይትድ ስቴትስ የስለላ ድርጅት የሲአይኤ ዲሬክተር ጃን ብሬነን መስሪያ ቤታቸው በቀጣይ ፕሬዚደንት ትዕዛዝ ቢሰጥም እንኳን እስረኞችን ውሃ ውስጥ የሰጠሙ እንዲመስላቸው አድርጎ በሚያሰቃየው ዋተር ቦርዲንግ ተብሎ በሚጠራው የምርመራ ዘዴ እንደማይጠቀም ተናገሩ። ዲሬክተር ብራነን ትናንት እሁድ በከፊል በተላለፈውና ለኤንቢሲ ቴሌቪዥን በሰጡት ቃለ መጠይቅ አንድም የሲአይኤ መኮንን ዋተርቦርዲንግ ውሃ ውስጥ የሰጠሙ በሚመስል ስሜት የማሰቃየት ምርመራ እንዲያካሄድ አልስማማም ብለዋል። የማልስማማው ተቋማችን በጽናት መዝለቅ ስላለበት ነው ሲሉም ዲሬክተሩ አክለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ ሚያዝያ 4 ምሽት ፕሮግራማችን ነው።
ባለፉት 20 ዓመታት ጥሩ ውጤት አስመዝግበናል። ብዙ ሚሊዮኖች ከበሽታው ድነዋል። ብዙ ሚሊዮኖችም ከሞት ተርፈዋል። ነገር ግን ይሄ እንቅስቃሴ እንዳለ ሆኖ በቂ አይደለም ሲል በየዓመቱ ከ1.5 ሚሊዮን የሚሆኑ ሰዎች በቀን ከ4000 ሰው በላይ ማለት ነው ይሞታል በቲቪ።
ዶክተር ኃይለ ኢየሱስ ጌታሁን ናቸው። በዓለም የጤና ድርጅት የቲቪ እና የኤችአይቪ የማህበረሰብ ተሳትፎ መርሃ ግብር አስተባባሪ ናቸው። የሰማችኋቸው በጤና ፕሮግራም በስፋት ይመለሳሉ። ከምሽቱ 4 ሰዓት አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ባለፉት 50 ዓመታት ያልታየ በተባለው ኢትዮጵያ ባጋጠማት ድርቅ ሳቢያ ከ6 ሚሊዮን በላይ ሕፃናት ለከፍተኛ የምግብ እጥረት ተጋልጠዋል ሲል ዓለም አቀፉ የሕፃናት መርጃ ድርጅት ሴቭ ዘ ቺልድረን አስታውቋል። በድርቅ በተመቱት አካባቢዎች ተዘዋውረው የጉዳቱን መጠን የተመለከቱት የድርጅቱ ዋና ሥራ አስፈጻሚ ሄለቴኒንግ ሽሚት ለአሜሪካ ድምፅ በሰጡት ቃል ድርቁ ባጠቃቸው አካባቢዎች የሚኖሩ ቤተሰቦች ምግብና ውሃ ፍለጋ ከቀያቸው ርቀው ለመሄድ እየተገደዱ መሆናቸውን ገልጠዋል። ሕፃናቱ እጅግ በጠናው የምግብ እጥረት ሳቢያ ለከፋ ስቃይና ድርቁን ተከትሎ ለሚከሰቱ ውሃ ወለድ በሽታዎች እንዳይጋለጡ ዓለም አቀፉ ማኅበረሰብ ፈጥኖ ምላሽ ሊሰጥ ይገባዋል ሲሉም አዲሷ የሴቭ ዘ ቺልድረን ዋና ሥራ አስፈጻሚ አስታውቀዋል። አሉላ ከበደ ዝርዝሩን ይዟል።
በያዝነው የአውሮፓውያኑ 2016 ዓመተ ምህረት ብቻ ቁጥራቸው ግማሽ ሚሊዮን የሚደርስ የኢትዮጵያ ሕፃናት ለከፋ የምግብ እጥረትና የሰውነት መሟሸሽ ይጋለጣሉ ያሉት የዓለሙ ሕፃናት አድን ድርጅት ሴቭ ዘ ቺልድረን ዋና ሥራ አስፈጻሚ ለአደጋ የሚጋለጡት ሕፃናት ቁጥር ከዚህም ሳይጨምርና ሁኔታው ሳይባባስ አፋጣኝ ምላሽ ያስፈልጋል ሲሉ ለዓለም አቀፉ ማኅበረሰብ ጥሪ አሰምተዋል።
And what we're urging now the international community is to come forward. Because what we have here in Ethiopia right now is a government that's trying to...
እያሳሰብን ያለነው ዓለም አቀፉ ማህበረሰብ ፈጥኖ እንዲደርስ ነው። በአሁኑ ወቅት መንግስቱ የሚችለውን ሁሉ ለማድረግ እየጣረ ነው። ባለፉት 20 ዓመታት ለዚህ መሰል አደጋዎች ብዙ ገንዘብ እየመደቡ ቢሆንም ችግሩ የበረታና ለብቻቸው ሊወጡ የማይችሉት ነው። ቁጥሩ ከ10 ሚሊዮን በላይ የሚሆን ህዝብም ለከፋ ችግር ተጋልጧል።
ፈጥነን ከተንቀሳቀስን እልቂት ማስቀረት ይቻለናል ይላሉ ዋና ስራ አስፈጻሚዋ።
We still have a chance to prevent this. We have a chance of preventing that an emergency becomes a disaster, but we have to act.
ይህን ለመከላከል የሚያስችል እድል ልናገኝ እንችላለን። ድንገተኛው አደጋ እጅግ ወደ ከፋ ጉዳትና እልቂት ከመለወጡ በፊት ልንከላከለው የሚያስችል እድል አለን። ነገር ግን ሁኔታው የሚጠይቀውን ተግባራዊ እርምጃ አሁኑኑ መውሰድ ይኖርብናል።
በድርቁ ክፉኛ ከተጠቁት አካባቢዎች ወደ አንዱ ወደ ሽንሌ ዞን በመጓዝ የጉዳቱን መጠን የተመለከቱት ሚስ ሄለ ቶየነን ሽሜድ በከፋው ድርቅ ሳቢያ ያላቸውን ያጡ ቤተሰቦችን አግኝተው ማነጋገራቸውንም ጠቁመዋል። ሀቢባ የተባለች አንዲት እመቤት 40 ፍየሎቿ በድርቅ አልቀውባታል፣ 6 ልጆቿ በጠና ረሃብ ታመው ለእንግልትም ተዳርገዋል ነው ያሉት። ደግነቱ ግን እርዳታ ወደምንሰጥበት ማዕከላችን መምጣት በመቻላቸው ሊረዱ ችለዋል ያሉት ባለስልጣኗ አሁንም ከፊታችን እየተደቀነ ነው ያሉትን አሳሳቢ አደጋ እንዲህ ይገልጡታል።
And what is so worrying about this is that we can predict that this is going to happen if we don't act now, and it is very clear that even though the Ethiopian government are doing everything they can,
እዚህ ላይ እጅግ በጣም አሳሳቢው ጉዳይ አሁን ማድረግ ያለብንን ፈጥነን ካላደረግን የፈራነው እውን የመሆኑን አይቀርነት እናውቃለንና ነው። ያንጃበበውን አደጋ ለመታደግ የኢትዮጵያ መንግስት የሚችለውን ሁሉ ቢያደርግም እጅግ የከፋና መጠነ ሰፊ በመሆኑ ለብቻቸው ሁኔታውን ሊቀለብሱት አይቻላቸውም።
ንጹህ ውሃ ፍለጋ ብዙ ርቀት መጓዝ የተገደዱ ብዙዎች ስለመሆናቸውና ተያይዞም የውሃ ወለድ በሽታዎች ስጋት ስለመከሰቱ የተጠየቁት ዋና ስራ አስፈጻሚዋ ሲመልሱም
Yeah, this is another issue that when you have hunger and not enough water, you always run the risk of having waterborne diseases. We're trying everything we can to remedy that.
Yam lelaw asassabi gudday now rahabna yewha atrat ballebet hullem lewha walled beshitawoch yemegaletu edil kafetenya now yewha walled beshita beworashin melk inday qesekkes bejgu tret yaderegen now ህብረተሰቡንም ያስተማርነን ሆኖም በርሃብ የተጠቁና ንጹሃ የተጠሙ አያሌ ሰዎች ባሉበት ውሃ ፍለጋ ብዙ ርቀት መጓዝ የሚገደዱበት ሁኔታ ባለበት የውሃ ወለድ በሽታዎች በወረርሽኝ መልክ መከሰት እድሉ በጣም የላቀ ነው።
እልቂቱን ለመታደግ አሁንም ጊዜው አረፈደም ሲሉ ነው ያንጃበበውን አደጋ አሳሳቢነት አጽንኦት በመስጠት የሴቭ ዘ ቺልድረን ዋና ስራ አስፈጻሚ ሄለን ቶይነን ሽሚድ በኢትዮጵያ የተከሰተውን ድርቅና ረሃብ አስመልክቶ ከአሜሪካ ድምጽ ጋር ያደረጉትን ቃለ ምልልስ የቋጩት።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች፣ አልፎ አልፎ ለሚደርሱት የድምፅ መዘግየት አጋጣሚዎች ይቅርታ እንጠይቃለን። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የኦሮሚያ ክልል ምክር ቤት ቀደም ሲል ያጸደቀውን የከተሞች አዋጅ ሶስት አንቀጾች መሰረዙን አስታውቋል። ይህ የከተሞች አዋጅ በክልሉ ከተጀመረው የተቃውሞ እንቅስቃሴ መነሻዎች አንዱ መሆኑ ይታወቃል። አንቀጾቹ የተሰረዙት ጉዳት ስላላቸው ሳይሆን በሕዝቡ ጥያቄ ስለተነሳባቸው መሆኑን የክልሉ መንግስት ቃል አቀባይ አቶ ፈቃዱ ተሰማ ለአሜሪካ ድምፅ አብራርተዋል። እስክንድር ፍሬውን ያነጋገራቸው ተከታዩን ዘገባ ልኳል።
በዚህ አመት በተካሄደው የጨፌ ኦሮሚያ አምስተኛ የሥራ ዘመን ባንደኛ አመት ሁለተኛ መደበኛ ስብሰባ ላይ የጸደቀው አዋጅ ከክልሉ የተቃውሞ እንቅስቃሴ መነሻዎች አንዱ ነው። ገና ከመጽደቁ ጥያቄ የተነሳበት ይሄው የኦሮሚያ ከተሞች አዋጅ በአዲስ አበባ ማስተር ፕላን ላይ ከተፈጠረው ቅሬታ ጋር ተዳምሮ ደም አፋሳሽ የሆነ የተቃውሞ እንቅስቃሴ ማስከተሉ ታይቷል። አዋጁ የወጣው የአዲስ አበባና የኦሮሚያ ልዩ ዞን ከተሞችን የጋራ ማስተር ፕላን ለማስፈጸም እንደሆነ ጥያቄ ያነሱ አንዳንድ ወገኖች እምነት ነው። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ሰሞኑን ባካሄደው ስብሰባ ከዚህ አዋጅ ውስጥ ሶስቱን አንቀጾች ሰርዟል። የዚህ ምክንያቱ ከግንዛቤ ማነስ በህብረተሰቡ ዘንድ የተፈጠረው ጥርጣሬ መሆኑን የኦሮሚያ ክልል የኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ተሰማ ለአሜሪካ ድምጽ አብራርተዋል።
ልክ እንደ ማስተር ፕላኑ ህዝቡ እስካልፈለገው ድረስ ተቃሚ ቢሆንም የህዝቡን ፍላጎት የሚያረካ ቢሆንም ለልማት የታሰበ ቢሆንም ህዝቡ ግን እስካልፈለገው ድረስ መቆም አለበት የሚለውን ነገር መቅረት አለበት የሚለውን እንደወሰነ ሁሉ አቋም እንደወሰደ ሁሉ በዚህ ጉዳይም ላይ ያንኑ አቋም ወሰደ አይቻልም ለህዝብ ገልጸው ጨፌው ነው ያወጣው። ያው አዋጆች የሚወጡት በአሰራራቸው በክልሉ የህዝብ ተወካዮች የበላይ አካል ነው፣ የክልሉ ፓርላማ ወይም ጨፌ ማለት ነው። ስለዚህ ጨፌ ስለሚያው ጨፌ ያወጣውን መልሶ ማለት ነው። እነዚህ ጥርጣሬ በፈጠሩት ላይ መታየት በሚገባቸው አካላት ህጋዊ ፕሮሰሱን ጠብቆ እዛ ቀርቦ ሰፊ ውይይት ከተደረገበት በኋላ ይህንን የህዝብ ጥያቄ መመለስ አስፈላጊ ሆኖ በመገኘቱ ይህን መልሰዋል ማለት ነው። ይህን ሲመለስ ምንም አይነት ጥሩ ነገር እንኳን ቢሆን ህዝቡ ያልተቀበለውን ነገር መፈጸም እንደማይገባና ህዝባዊ መንግስትና ህዝባዊ ድርጅት ክልሉ የሚመራውን ድርጅትም ሆነ በአገር ደረጃ ህዝቡ የፈለገ ጥሩ ነገርም ቢሆን የማያምንበትን እስከሚያምንበት ተግባራዊ ማድረግ አስፈላጊ አለመሆኑና የህዝብን ጥያቄ ክብር ተገቢ የሆነ ክብርና ተገቢን የሆነ ትኩረት የሚሰጠው መሆኑን ነው የሚያሳየው ማለት ነው።
ከተሰረዙት አንቀጾች አንዱ የከተሞችን መዋሃድ የሚመለከት መሆኑን አቶ ፈቃዱ በምሳሌ አስደግፈው አስረድተዋል።
የመጀመሪያው አንድ ትልቅ ከተማ ካለ በዙሪያ ያሉ ትንንሽ ከተሞች አብሮ ታይዘው የሚያድጉበት
ሳተላይት ከተሞች የምትሏቸው
ሳተላይት ከተሞች የምንላቸው ማለት ነው። ለምሳሌ አዳማ ቢኖር በአዳማ ዙሪያ ያሉ ትንንሽ ከተሞች የገጠር ከተሞች ሊኖሩ ይችላሉ ማለት ነው። ስለዚህ እነሱንም በአንድ ላይ የሚያጠቃልልና ትልቁ ከተማ ሌሎችንም ሳተላይት ከተሞች ልክ እንደ የትኛውም ዓለም ልምድ ይዘው የሚወጣበት ነው የነበረው። በዚህ ላይ ይህንን ከአዲስ አበባ ማስተር ፕላን ጋር በማገናኘት ከፍተኛ የሆነ ጥርጣሬ እንዲፈጥር ከማድረገው አካያ የጸጥታውን ሁኔታ ከማረጋጋት ከህብረተሰቡ ጋር ሰፋ ያለ ውይይት በሚደረግበት ጊዜ እነዚህ ጥርጣሬ የፈጠሩ ስለመሆናቸው ህዝቡ ትክክል ያነሳና ይህንን ምንም ጠቃሚ የሆነ ቢሆንም እንኳን ችግር ማነው ጥርጣሬ እስከፈጠረ ድረስ ይህንን ነገር የህዝቡን ጥያቄ ወስዶ ተቀብሎ በክብር አይቶት ተገቢ ምላሽ መስጠት እንደሚገባው መንግስት ለህዝቡ ቃል ገብቶ ነበር ማለት ነው።
የቢሮ ኃላፊው እንዳብራሩት የተሰረዘው ሌላው አንቀጽ ከተሞች በሚዋሃዱበት ጊዜ የሚወስዱትን ስያሜ የተመለከተ ነው። በዚህ ጉዳይ ላይም ስያሜ መቀየር የአካባቢዎችን ታሪክና ባህል ያጠፋል የሚሉና ሌሎችም ትንታኔዎች በአንዳንድ ወገኖች ሲሰጡ ቆይተዋል። እናም በቂ ግንዛቤ ባለመፈጠሩ ምክንያት እንዲቀር መደረጉን አቶ ፈቃዱ ገልጸዋል።
ሁለተኛው እነዚህ ከተሞች በሚዋሃዱበት ጊዜ የስም ጉዳይ ነው የነበረው። ምክንያቱም ሁለት ሶስት ከተሞች አንድ ላይ በሚወጡበት ጊዜ ቀድሞ የነበራቸውን ስም ይዘው አይደለም የሚቀጥሉት ማለት ነው። ምክንያቱም በመዋሃዳቸው ምክንያት እንኳን ከተሞች አይደሉም የንግድ ሴክተሮችም ሌሎችም በሚዋሃዱበት ጊዜ በተለመደው የሚስማሙበት ስም ነው የሚሆነው ማለት ነው። ከዚህ ጋር ታይዞ ከተሞቹ እየራሱ
አቶ ቀዱ የከተማ መዋሃድ ሲባል ቀደም ካሉት ጋር አይገናኝም አይደል? አሁን አዳማ ሳተላይት ከተሞችን ይዞ ያድጋል ሲባል እነዛ በአዳማ ስር ይሆናሉ አይደለም ስሜቱ?
አዎ እነዙ ይጠቃለላሉ ማለት ነው።
ይዋሃዳሉ
ይጠቃለላሉ ማለት በራሳቸው በህዝብ ውይይት በራሳቸው ፍላጎት ይመጡና እንደ ስም ይኖራቸዋል ማለት ነው። ያም ጥርጣሬ ስለፈጠረ ከማስተር ፕላኑ ጋር ጥርጣሬ ስለፈጠረ ይሄም ህዝቡ ላይ ጥርጣሬ እስከፈጠረ ድረስ ተገቢ የሆነ ይህንን የሚመጥን የግንዛቤ ማስጨበጥ በሚገባ ባለመሰራቱ ምክንያት ክፍተቱም ደግሞ ሌላው አካል በመጠቀሙ ምክንያት ህዝቡ እስካልፈለገው ድረስ ጥሩ ነገርም ቢሆን ህዝባዊ ድርጅቱም ቢሆን ክልሉ የሚመራው የህዝብን ጥያቄ ነው ማዕከል አድርጎ የሚሰራውና መጀመሪያው መጨረሻውም ይሄው በመሆኑ ሪስፔክት መደረግ ስላለበት ይህን ወስዶ ያሻሻልበት ሁኔታ አለ ማለት ነው።
እንዲቀር የተደረገው ሶስተኛው አንቀጽ ከተሞችን በስድስት ደረጃ የሚመድበው መሆኑን ኃላፊው አመልክተዋል። እርሳቸው እንዳሉት ምደባው የአገሪቱ ዋና ከተማ የሆነችውን አዲስ አበባን ሜትሮፖሊታን በማለት ከላይ ያስቀምጣል። ኦሮሚያን ጨምሮ በክልሎች የሚገኙ ትላልቅ ከተሞችን ደግሞ ሪጂዮፖሊ በማለት በሁለተኛ ደረጃ ያስቀምጣል። የቢሮ ኃላፊው እንዳሉት ጥያቄው የተነሳውም እዚህ ሁለተኛው ምድብ ላይ ነው። ይህ የአዋጁ ክፍል በተሳሳተና በተዛባ መንገድ መተርጎሙን ይናገራሉ።
ሪጂዮፖሊ ከፌዴራል ከአቅም ግንባታ ጋር ታይዞ ከመስረት ልማት ጋር ታይዞ ከሌሎች ጋር ድጋፍ የሚደረግበት አይነት ነገር አንቀጽ ውስጥ የተካተተ አለ ማለት ነው። ይህን ጥቅም ያገኛል የሚል ስም ስያሜው ይህንን ከየትኛው ጋር አዛመዱት? ትልልቅ ከተሞች ለፌዴራል ተጠሪ ሊሆኑ ነው የሚል ውዥንብር በስፋት የተነሳና ጥርጣሬ የፈጠረ በመሆኑ የሪጂዮፖሊ የሚባለውን ነገር እንዲቀር
የኦሮሚያ ከተሞች አዋጅ በተለይ ለቅርብ ጊዜው የተቃውሞ እንቅስቃሴ መነሻ መሆኑን ተቃዋሚዎች አምናሉ። አዋጁ በአዋጅ መሻር እንዳለበትም ሲጠይቁ ቆይተዋል። አቶ ፈቃዱ ግን እንደዚህ አይነቱ ጥያቄ በተሳሳተ ግንዛቤ ላይ የተመሰረተ መሆኑን ይናገራሉ።
ሲጀመር የመጀመሪያው አዋጅም ቢሆን መሻሻል የነበረው እንጂ በመሰረቱ አዋጅ ለከተማ አስፈልግም ማለት ከተሞች ልማት አካሂዱም ማለት ነው። ከተሞች የመልካም አስተዳደር ስራን አይከውኑም ማለት ነው። የማህበራዊ ኑሮን በየደረጃው በደረሰበት የእርግጥ ደረጃ አይከወንም ማለት ነው። ይሄ በየትኛውም ሀገር አዋጅ ያሌለው ከተማ ህግ ያሌለው ከተማ የለም ማለት ነው። የሚሰራበት ፖሊሲ ያሌለው ከተማ የለም ማለት ነው። ስለዚህ ከዛሬ 15 ዓመት በፊት የወጣ ነው አዋጁ ማለት ነው። አዋጁ ግን ከዛሬ 15 ዓመት በፊት ቢወጣም አንዳንዶቹ መጠነኛ ማስተካከያ የተደረገው ሌሎቹ ደግሞ አሁን እርገቱ የደረሰበት ማለት ነው። አሁን ለምሳሌ የቀበሌ ቁጥር አለ። የዛሬ 5 ዓመት የነበረው የቀበሌ አንድ ቀበሌ ሊሆንም ይችላል ይላል ማን ነው ይሆናል ተብሎ የሚገመተው ቁጥሩ በጣም አናሳ ነው ማለት ነው። አሁን ባለንበት ከፍተኛ እንትን አርባናይዜሽን ከፍተኛ ቁጥር ጨምሯል ማለት ነው። ይሄን ማስተካከል ያስፈልጋል ማለት ነው። ያስ ማሰካል አስፈልግም ከሆነ የሌላ ነገር ነው ማለት ነው። እርግጥ ያላገናዘበ ዝም ብሎ በጭፍን መሄድ ነው የሚሆነው ማለት ነው።
የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ከዚህ ቀደምም የአዲስ አበባና የኦሮሚያ ልዩ ዞን ከተሞች የጋራ ማስተር ፕላን ተግባራዊ እንዳይደረግ ውሳኔ ማስተላለፉ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን አመሰግናለሁኝ። በሌላ በኩል ደግሞ አዋጁ ህዝብ ስላልተቀበለው ሙሉ በሙሉ መሰረዝ አለበት። ጠቃሚ ሆኖ ቢገኝ እንኳን ህዝብ ስላልተወያየበት ተቀባይነት ሊኖረው አይገባም ሲሉ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ማምሻውን ገልጸዋል ለቪኦኤ። ጽዮን ግርማ ነች ያነጋገረቻቸው።
አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሰብሳቢ፣ ለቃለ ምልልስ ፈቃደኛ ስለሆኑ በጣም እናመሰግናለን። በዛሬው ዕለት የኦሮሚያ ክልል የኮሙኒኬሽን ጉዳዮች ቢሮን አነጋግረናቸው ነበር። እሳቸውን ባነጋገርናቸው ጊዜ የጨፌ ኦሮሚያ ምክር ቤት ሰሞኑን ባካሄደው ጉባኤ በዚህ ዓመት መግቢያ ላይ ጸድቆ ከነበረው አዋጅ ውስጥ ተቃውሞ ከተቀሰቀሰበት ምክንያት አንዱ ነው የተባለው አዋጅ ላይ ከዛ ውስጥ 3 አንቀጾች መሰረዛቸውን ገልጸውልናል እና እነዚህ አንቀጾች መሰረዛቸው በእናንተ በኩል ተገቢ እርምጃ ነው ብላችሁ ታምናላችሁ?
በመሰረቱ ህዝቡ የሚጠይቀው ጥያቄ የቀረበው ይሄ አዋጅ ተቃምነት የለውምና እንዳለ እንዲሰረዝ ተደርጎ ነበረ። በዚሁ መሰረት ፓርቲው የኦዲድ የኢህአዴግ አባል የሆነው ኦልሬዲ ስራ ላይ እንዳይውል ብሎ ወስኖት ነበረ። ይሄ በቂ አይደለም፣ ጨፌ ኦሮሚያ ያወጀው አዋጁን ያወጀው አካል መልሶ መሰረዝ አለበት ነው የሚለው ህዝብ። የኛም የፓርቲያችንን ማቋም ይሄ ነው እንጂ ከዛ ውስጥ አሻሽሉልን፣ እንዲህ አድርጉልን፣ ከዚህ ውስጥ ቁንጽሉን አውጥታችሁ እዩ የሚል አልነበረም እና ቀደም ብሎም የነበረው ቅሬታ አዋጁ ትክክል አይደለም፣ በመሰረቱ ተፈላጊነትም የለውም፣ መታወጅም አልነበረበትም፣ ስለዚህ ለኦሮሞ ጠቃሚነት ስለሌለው ይሄ አዋጅ መሰረዝ አለበት ነው ይሄ አቋም የተወሰደው።
እንግዲህ እሳቸው በሰጡት ቃለ ምልልስ እንደዚህ አይነት አዋጆች ለከተሞች እድገት አስፈላጊ ናቸው፣ ቀደም ብሎ የወጣ አዋጅ ነው፣ እንደገና ማሻሻያ ነበር ተደርጎለት የነበረው፣ ከዛ ውስጥም እነዚህ የተሰረዙ አንቀጾች ቅሬታ የቀረበባቸው ማለት ህዝብ ያልተቀበላቸው በተሳሳተ መንገድ የተረዳቸው ናቸው፣ እነሱ ናቸው የተሰረዙት ብለዋል። እና
በዝርዝር እነዛ እነማን እንደሆኑ ብነገረኝ ህዝብ በጠቅላላ ነው የተቃወመው። እነሱ ግን ከዛ ውስጥ ይህንን ህዝብ ተቃውሞታል፣ ይህንን አሻሽለናል ነው የሚሉ።
ምንድን ነው እንግዲህ ከተሰረዙት ከተባሉት አንቀጾች ውስጥ 3 አንደኛው የከተሞች መዋሃድን የሚዘረዝረው አንቀጽ፣ እነዚህ ትልቁ ከተማ ትንንሽ የሆኑ ሳተላይት የሚሏቸውን ከተሞች የሚጠቀልለው አንቀጽ አንደኛው ነው። ሁለተኛው ከተሞች በሚዋሃዱበት ጊዜ የሚዋሃዱበትን የስያሜ አያያዛቸውን በሚመለከት ነው። እንደዚሁም 3ኛው አንቀጽ ከተሞች በ6 ደረጃ የሚመደቡበት ና የሀገሪቱ ዋና ከተማ የሆነችው አዲስ አበባ ሜትሮፖሊታን በማለት ሌሎቹን ደግሞ ሪጂዮፖሊ በሚል በ2ኛነት ያስቀምጣል። እሱ ተሰርዟል። ይሄ ደግሞ የተሰረዘበት ምክንያት አረዳዱ አንዳንድ ኃይሎች አንዳንድ አካላት ለህዝቡ ያስረዱበት መንገድ የተሳሳተ ስለሆነ ነው የሚሉት። ና እነዚህን ነበር ስትቃወሟቸው የነበረው?
እኛ በአጠቃላይ ህዝቡም የሚቃወመው እነዚህን ስያሜ ብቻም አይደለም፣ የከተሞችን መዋሃድን ብቻም አይደለም። ይሄ ከተማው ሪጂኖፖለቲን ባጀታቸውን በሚመለከት እነሱ ፌዴራል ስለሆነው ፌዴራል እንደገና ባጀት አሎኬት የሚያደርግላቸው እንደዛ ነበር አዋጁ ስረዳው ይሄ ነበረ። ይሄም ብቻ አይደለም ቅሬታ የተሰማው፣ አጠቃላይ አዋጁ ላይ ዝርዝር ጉዳዮቹ ላይ ህዝቡም አልተቀበለም፣ ፓርቲያችንም አይቀበለውም። አንደኛ አዋጁ በአሁኑ ጊዜ አንገብጋቢ ሆኖ ይህን የሚያሳውጅ ጉዳይም አይደለም። ሁለተኛ አዋጁ አስፈላጊ ሆኖ ከታየ ህዝብን የሚወክል መንግስት በህዝብ የተመረጠ ዲሞክራቲክ በሆነ መንገድ የተቀመጠ መንግስት ነው ይህንን ሊያደርግ የሚችለው ብለን ተቃውመናል እና ለኦሮሞ እስከ ቆሙ ድረስ ለኦሮሞን ጉዳይ በኦሮሞ ህዝቡ ራሱ ህዝቡን የሚወክል ዲሞክራቲክ በሆነ ተጽዕኖ በሌለበት መንገድ ተመርጦ የህዝብን ይሁንታ ያገኘ አዋጅ መሆን አለበት ነው ቀደም ብሎም ቅሬታ የመጣው። ስለዚህ አሁን እኛ አሻሻል ነው የሚሉት በመሰረቱ አዋጁን ህዝቡ ነው የተቃወመው። እስካሁንም ድረስ የሁሉ ችግር ሊደርስ የቻለው ህዝብ በጠቅላላው በመሰረቱ አዋጁን አልተቀበለም። ዝርዝር ጉዳዮቹ ላይ ሲናገርም ህዝብ አሻሽሉልን፣ ስያሜውን ቀይሩልን፣ ይህ ስያሜ የተባለው ይቅርልን፣ ከተሞች መዋሃዱም ይቁምልን የሚል አይነትም በዝርዝር የቀረበ ጉዳይ የለም። አዋጁን እንዳለን የተቃወመው ህዝቡ
ጠቃሚ ናቸው ብለን እናምናለን። እነዚህ አንቀጾች የተሰረዙት ጠቃሚ ስላልሆኑ አይደለም። የተሰረዙበት ምክንያት አንዳንድ አካላት የአረዳድ ችግርና የግንዛቤ ችግር ህዝቡ ላይ እንዲያድር ስላደረጉ ነው እንጂ አንቀጾቹ እንደውም እነዚህ ጠቃሚ ናቸው ይላሉና እናንተ ይሄ ነገር ጠቀሜታነት አላቸው ብላችሁ ታምናላችሁ?
ለምሳሌ ይሄ ሪጂዮ ፖሊትን ገቢዎች እያንዳንዳቸው ከተሞች የሚያገኙትን ገቢ ቀጥታ ለፌዴራሉ ነው ፈሰስ የሚያደርጉት። ከዛ በኋላ በባጀት መልክ እንደገና ተመልሶ ለሪጅኖቹ እንደገና ተመልሶ የሚሰጥ ነው። ይሄንን ነው ሊነግሩን የሚሞክሩት። ነገር ግን እያንዳንዱ እኛ በኦሮሚያ ክልል ውስጥ የሚገኙትን ከተሞች ራሱ ፌደራል ሳይገባበት ኦሮሚያ ራሱ የኦሮሚያ ሪጅኑን በክልሉ የሚገኙትን ሊያዝ ባጀትንም ሊወስን እሱ ራሱ አሎኬት ከሚያገኘው ገቢ አሎኬት ማድረግ አለበት እንጂ ከህገ መንግስቱ ውጪ ለሌላ አካል ተሰጥቶ እንደገና አሎኬት የሚደረግበት ምን ምክንያት አለው? ሌላው መዋሃድን የተቃወምነው አንደኛ እያንዳንዱ ከተማ የራሱ የሆነ ታሪካዊ አመሰራረት አለው። እነዚህ ታሪካዊ አመሰራረቶች በሚዋሃዱበትና ልዩ ስያሜ ሲሰጥ እነዛ ታሪካዊ፣ ባህላዊ እነዚህ ነገሮች ሁሉ ሂስቶሪካል ባክግራውንዳቸው፣ አይደንቲቲያቸው ሁሉ ስለሚጠፋ ሊሆን አይገባም ነው። ስለዚህ እንዲሰረዙ የተጠየቀው። ሌላ ስያሜን ማያስፈልግም የምንልና የምንከራከርበት ምክንያት ይሄ ነው።
እንግዲህ አሁን የተቃወማችሁበት ምክንያት ገልጻችሁልኛል እና እነሱ ተሰርዘዋል እያሉ ነው እና አሁን ይሄ ከተሰረዘ በኋላ ባለበት ሁኔታ የሚያረካ ነው?
አረካም። ሌሎች የቀሩ ነገሮች ሁሉ ሊታዩ ይገባል። ህዝቡ በዝርዝር ሊያውቀው ይገባል። ቢያንስ ካርተን የተደረጉ ነገሮች ሁሉ ጠቃሚነት የላቸውም ነው።
ለምሳሌ ምን አሁን ከቀሩት ውስጥ ምንድን ነው የተጠቀሰው ያለው አዋጅ ሊሰረዝ ሊቀር ይገባል ሲሉ ከቀሩት ውስጥ ጥያቄ ያለው እንደዚህ አይነት ተመሳሳይ አንቀጽ ምንድን ነው?
አንቀጾቹን በዝርዝር እንግዲህ እነዚህ ነገሮች ቀርበው ከአሁን በፊትም በአስተዳደርም ገቢ አሰባሰብ ጉዳይም እነዛ እዛ ላይ የተጠቃቀሱ ነገሮች ሁሉ አሁን በዝርዝር አላገኘኋቸውም አላየሁም እንጂ እነዚህ ነገሮች ሁሉ ውይይት ይገባል። ተወያይቶ ነው ህዝብ ተወያይቶ ይሁንታ ከሰጠ በኋላ ፓርላማው ኢንዶርስ ያደርጋል እንጂ ዝም ብሎ ይሄንን አንዱ አካል ሌላው አካል ያዘጋጀውን ዝም ብሎ መጥቶ እንትን ሊደረግ የሚገባው ነገር አይደለም። ይሄ ሰነድ ነው፣ ታሪካዊ ነው። ስለዚህ በሆያ ሆዬ የሚደረግ ነገር አይደለም። ዝርዝር ጉዳዮቹን ህዝብ ማየት አለበት ነው እኛ የምንለው።
ይሄንን አሁን የተነሱትን ጥያቄዎች አሁን በአዋጁ ላይ የተዘረዘሩትን ነገሮች መሰረዙ፣ አንቀጾቹ ብቻቸውን መሰረዙ በራሱ ምንም ጥቅም የለውም እያሉ ነው እና እናንተ እንደ ፓርቲ ምንድን ነው የምትጠይቁት? አማራጭ ነገር ወይም ምን እንዲሆን ነው የምትፈልጉት?
አንደኛ ይሄ አዋጅ በአጠቃላይ እንዲሰረዝ የጠየቅነውም በአጠቃላይ ተሰርዞ እንደገና ለውይይት ለህዝብ ቀርቦ በዝርዝር ህዝብ አይቶ ጠቃሚ ነው ካለ ህዝብ ኢንዶርስ ሊያደርገው ይችላል። የዛን ጊዜ እንደ አዋጅ ሊተዳደርበት ይችላል። ስለዚህ አሁን እኛ የምንለው ይህችን ቀንጭቦ ከዛ ውስጥ አውጥቶ ብቻ ይሄ ተሻሽሏል የሚባለውን አይደለም። ጠቅላላ ፓርላማው ቀርቦ ይሄንን እንዳለ ሰርዞት በአዲስ መልክ ህዝብ ተወያይቶበት የእኛ ጥያቄ የነበረው ከዛ በኋላ ጠቃሚ ነው ካለ እንደገና በአዋጅ መልክ ሊወጣ ይችላል ነው።
ከዚህ በፊት ሌላ ጊዜ መንግስት ህዝብ ወስኗል ተወያይቷል ብሎ ሲመጣ የተቃዋሚ ፓርቲዎች ከህዝብን አይደለም የሰበሰበው ካድሬዎችን ነው የሰበሰበው የራሱን ሰዎች ሰብስቦ ነው ህዝብ ወስኗል ብሎ የሚያመጣው የሚል መግለጫ ስትሰጡ ይሰማል። እና አሁን ህዝብ ወስኖ ስትሉ በምን መልኩ ነው ህዝብ ወስኖ የሚለውን እንደ አማራጭ የምታቀርቡት? የትኛውን ነው የምትቀበሉት? እንዴት ተወስኖ ቢመጣ ነው የምትቀበሉት?
በዚህ ጉዳይ ላይ ይሄ ህዝብ ይወያይ በምንልበት ጊዜ ውይይቱ ነጻና ፍትሐዊ የሆነ ውይይት ነው እኛ የምንፈልገው። ካድሬ ተሰብስቦ የሚወስንና ህዝብ ነው ብሎ የሚያመጣውን አይደለም። ነጻ የሆነ ውይይት ነው። ውይይት ስንል ዲሞክራቲክ የሆነ ውይይት በስምምነት ህዝብ የሚስማማበት በጠቅላላ የሚቃወመውም የማይቃወመውም የሚደግፈውም የማይደግፈውም ነጻ በሆነ ሁኔታ ሲወያይበት ነው። ህዝብ ይወያይበት ስንል ሃይላይት አንኮት የምናደርገው ይሄንኑን ነው እንጂ እነሱ ካድሬዎቹን ሰብስቦ ህዝብ ተወያይቶበታል እንዲሆነዋል የሚባለውን አይደለም። እነሱ ህዝብ ቢሆን እኛ እዛው ካድሬው አይደለም እንደ ተወያይቶ አሁንም አዋጅ ያወጣው ህዝብ የተቃወመ እሱን አይደለም። በጠቅላላው ህዝብ የምንለው አጠቃላይ በጉዳዩ የሚያገባው ሁሉ በነጻ ምንም ማስፈራሪያ፣ ዛቻ፣ ጉልበት ሳይኖርበት በነጻ የሚወያይበት ስለዚህ ጉዳይ የኔ ነው ብሎ ህዝብ ከተወያየበት በኋላ የሚያመጣው ይሆናል። እኛ ህዝብ ይወያይበት ስንል ካለ ምንም ተጽዕኖ ዲሞክራቲክ በሆነ ሁኔታ ውይይት ሲደረግበት ነው። ይህንን ነው እኛ የምንፈልገው።
በጣም አመሰግናለሁ አቶ ሙላቱ።
አመሰግናለሁ።
የመጨረሻው የመጽሔት ክፍለ ጊዜ ዘገባ ወደ ሱዳን የሚወስደን ይሆናል። የዳርፉር ህዝብ እጣውን የሚወስንበትን ድምፅ መስጠት በዛሬው ዕለት ጀምሯል። በዚህ ለሶስት ቀናት በሚዘልቅ ውሳኔ ህዝብ ሂደትና አያያዝ ላይ ዩናይትድ ስቴትስ ስጋት እንዳላት አስታውቃለች። ውሳኔ ህዝቡ ተአማኒነት ላይኖረው የወቅቱን የሰላም ሂደትም ሊያደናቅፍ ይችላል የሚል ስጋት ነው አሜሪካ ያሰማችው። ባልደረባችን ጄምስ በቲ ያጠናቀረው ዘገባ ነው፣ አዲሱ አበባ ያቀርበዋል።
ውሳኔ ህዝቡ ግዛቱ አምስቱን የአካባቢ ክልሎች ይዞ እንዳለ ይቆይ እንደው ወይም ወደ አንድ ተጠቃሎ በከፊል የራስ ገዛ አስተዳደር ስር ይሆንም እንደሆን የሚለይበት እንደሆነ ታውቋል። በዳርፉር የእርስ በርስ ግጭት ምክንያት ወደ 3 ሚሊዮን ህዝብ ዛሬም ከቤት ንብረቱ እንደተፈናቀለ ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ዳርፉር ውስጥ ያለው ያልተረጋጋ ሁኔታና በርካታ ህዝብ ከቤቱ ተፈናቅሎ ያለ በመሆኑ ውሳኔ ህዝቡ የተሟላ ካለመሆኑም በላይ ተአማኒነትም አይኖረውም ሲል ስጋቱን አመልክቷል። የሱዳኑ የማስታወቂያ ሚኒስትር አህመድ ቢላል ግን ውሳኔ ህዝቡ የሚካሄደው ዳርፉር ከመቼውም ጊዜ የሰከነና የተረጋጋ ሰላም ውስጥ ባለችበት ወቅት ነው ይላሉ። ሱዳንም አሉ ሚኒስትሩ በመቀጠል እንደ አውሮፓ ቆጣጠር በ2011 ዓ ም በሱዳን መንግስትና በሽምቅ ተዋጊዎቹ የነጻነትና የፍትህ ንቅናቄ መካከል ዶሃ ላይ የተደረሰውን የሰላም ስምምነት ተግባራዊ እያደረገች መሆኗ ሊጤን ይገባዋል። ይህ ደግሞ ማንም እንደሚያውቀው የዶሃን ስምምነት በተመለከተ መንግስቴ የገባው የፖለቲካ ቃል ኪዳን ስለሆነ ይህን የሶስት ቀን ውሳኔ ህዝብ ተግባራዊ ማድረጉን ይገፋበታል ሲሉም አክለዋል የሱዳኑ ማስታወቂያ ሚኒስትር። አንዳንዶቹ የዶሃ ስምምነት በጠላትነት ያለመታየትን ጨምሮ ዘላቂ የተኩስ አቁም ውል ማድረግን፣ የሲቪል ማህበረሰብና ቡድኖችን ነጻነትና የሰብአዊ መብት ጥበቃን፣ ዳርፉር ውስጥ የአስተዳደር የስልጣንና የሀብት ክፍልን ይጨምራል። በሰላሙ ስምምነት መሰረትም ዘላቂው የዳርፉር አስተዳደራዊ ስልጣን በውሳኔ ህዝቡ እንደሚደነገግ ተመልክቷል። ባለፈው የሳምንቱ መጨረሻ ላይ በወጣው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር መግለጫ መሰረት ሱዳን ውስጥ ዘላቂ ሰላም ሊመጣ የሚችለው ለዳርፉር ችግር መፍትሄ ሊሰጥ የሚችል የፖለቲካ ሂደት ኖሮ በአጠቃላይ በአገሪቱ ደግሞ ብሔራዊ ድርድርና ውይይት ሲካሄድ ብቻ ነው። የሱዳኑ ማስታወቂያ ሚኒስትር ቢላል ግን የዳርፉር ህዝብ በውሳኔ ህዝቡ ደስተኛ መሆኑን አመልክተው የፕሬዝዳንት ኦማር አልበሽር መንግስትም የዶሃን ስምምነት በሥራ ለመተርገም ቆርጦ ተነስቷል ብለዋል። ሽምቅ ተዋጊዎቹ እንደሆኑ ምንጊዜም ምክንያታዊ ሆነው አያውቁም የሚሉት የሱዳን ማስታወቂያ ሚኒስትር እነርሱ የሚፈልጉት ዳርፉር እስከሚገቡ ድረስ ሁሉም ነገር ባለበት እንዲቆም፣ ሕይወት ደግሞ እንደዚህ አይደለም ይቀጥላል ይላሉ። ዳርፉር ውስጥ የነበረው የመጨረሻ ውጊያ የተካሄደው እንደ አውሮፓ አቆጣጠር ባለፈው ጥር 9 ቀን ሲሆን ያም አንድ ማንነቱ የማይታወቅ ቡድን የማውሊን መንደር አጥቅቶ በሸሸበት ወቅት ነበር። ባለፉት 2 ሳምንታት ብዙዎቹ ህፃናትና ሴቶች የሆኑባቸው ወደ 34000 ህዝብ ከዳርፉር መፈናቀሉን የተባበሩት መንግስታት ድርጅት አመልክቷል። ይሁንና የማስታወቂያ ሚኒስትር ቢላል እንደሚሉት ብዙዎቹ ተፈናቃዮች ድምጽ ለመስጠት ተመዝግበዋል። አክለውም ሚኒስትሩ ፕሬዚዳንት ኦማር አልበሽር ባለፈው ሳምንት አካባቢውን በጎበኙበት ወቅት ከብዙዎቹ ጋር ተገናኝተው ተወያይተዋል። ዳርፉር ፍጹም ሰላም እንደሆነችና አንድም ቦታ በሽምቅ ተዋጊዎች ቁጥጥር ስር እንደሌለ ገልጠዋል ብለዋል።
ሶስት ሰዓት ከ38 ደቂቃ ሆኗል አዲስ አበባ ላይ። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ስፖርት ይቀጥላል። አዘጋጅና አቅራቢው ሰሎሞን ክፍሌ ነው።
በትላንቱ የሮተርዳም ማራቶን ለተ ብርሃን ኃይሌ ገብረ ስላሴ ከኢትዮጵያ የሴቶቹን፣ ማሪዩስ ኪፕሲረም ከኬንያ የወንዶቹን አሸንፈዋል። በሮም ማራቶንም አሸናፊዎቹ የሁለቱ አገሮች አትሌቶች ናቸው። አሞስ ኪፕሩቶ በወንዶቹ፣ ራህማ ቱሳ በሴቶቹ ቀድመው ገብተዋል። በቪየና ከተማ ማራቶን የሴቶቹን በድል ያጠናቀቀችውም ኢትዮጵያዊት ናት። ሹኮ ገነሞ ትባላለች። ሮበርት ቼሞሲን ከኬንያ የወንዶቹን በአንደኝነት አጠናቋል። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በምሽቱ ዝግጅት ሰፋ ያለውን ጊዜ ለአትሌቲክሱ ስፖርት ዜና እንሰጣለን። አብራችሁን ቆዩ። የትላንቱን በሆላንዷ የወደብ ከተማ በሮተርዳም የተካሄደውን ማራቶን ላስቀድም። በመግቢያዬ ላይ እንደ ገለጽኩት የሴቶቹን ያሸነፈችው ለተብርሃን ኃይሌ ናት። አብረዋት የጀመሩትን ከባድ ሚዛኖች በ46 ሴኮንዶች ርቀት ስትመራቅ የቆየችው ሱቱሜ አሰፋ ከበደ ነበረች። 30ኛው ኪሎ ሜትር ላይ ስትደርስ ግን ፍጥነቷ ክፉኛ በመቀነሱ ለተብርሃን ቦታዋን ተረክባ በ2 ሰዓት 26 ደቂቃ ከ15 ሴኮንድ ባንደኝነት አጠናቀቀች። ሱቱሜ ሁለተኛ፣ ኬንያዊቷ ረቤካ ኮሪር ሶስተኛ። በ36ኛው የሮተርዳም ማራቶን የወንዶቹን ኬንያዊው ማሪየስ ኪፕሲረም በ2:06:11 ቀድሞ ገብቷል። በማራቶን ለመጀመሪያ ጊዜ የተሳተፉት ሰለሞን ደሲሳ እና ኬንያዊው ጄፍሪ ኪሩይ ሁለተኛና ሶስተኛ ሆነዋል። ወደ ኢጣሊያ ሮም ከተማ ማራቶን ስንሄድ የወንዶቹን በአንደኝነት ያጠናቀቀው በዚሁ ርቀት ለመጀመሪያ ጊዜ የሮጠው ኬንያዊው አሞስ ኪፕሩቶ መሆኑን እናገኛለን። 2:08:12 ነው ጊዜው። አዲስ ያሰፋ ከኢትዮጵያ ሁለተኛ፣ ዶሚኒክ ሩቶ ከኬንያ ሶስተኛ። ራማቱሳ ከኢትዮጵያ ናት የሴቶቹን በድል ያጠናቀቀችው። በሃጂ አዲሎ የምትሰለጥነው ራማቱሳ በሮም ማራቶን ስታሸንፍ ሰባተኛዋ ኢትዮጵያዊት ትሆናለች። በመጨረሻ ወደ ቪየና ከተማ ማራቶን ተሻግረን የረጅም ርቀት የጎዳና ላይ ውድድሩን ዜና በቃለሁ። ትላንት በወቅቱ የነበረው አስቸጋሪ ነፋስ ያልበገራት ኢትዮጵያዊቷ ሹኮ ገነሞናት በ2:24:31 ቀድማ የገባችው። በከተማይቱ የማራቶን ታሪክ ሹኮ ያስመዘገበችው ጊዜ ሁለተኛ ፈጣን ጊዜ ተብሏል። ሌላይቱ ኢትዮጵያዊት ሩቲ አጋ ሁለተኛ፣ ኬንያዊቷ ዶሪስ ቼንግዌ ሶስተኛ ሆነዋል። ነፋሱ በትንሹ እንኳ ደግነት ቢያሳየን ኖሮ ፈጣን ጊዜ እናስመዘግብ ነበር ሲሉ የኬንያ አትሌቶች ተናግረዋል። በወንዶቹ ምንም እንኳ ባለፉት 2 ዓመታት ባለድሎቹ የኢትዮጵያ አትሌቶች እንደነበር ቢታወቅም ትላንት ኬንያውያኑ አይለውበት ታይተዋል። አንደኛ ሮበርት ቼሞሲን 2:09:46፣ ቻርልስ ቼሩዮት ሁለተኛ፣ ሱሌማን ሲሞቶ ሦስተኛ። ይህም በዚሁ ላብቃና ወደ አዲስ አበባ ለሌላ የአትሌቲክስ ስፖርት ዜና ልውሰዳችሁ። ገዛኸኝ ጽዮን መስቀል በጸረ አበረታች መድኃኒት ምርመራ ዙሪያ ሪፖርት አዘጋጅቷል። እንደምናመሸ ገዛኸኝ፣ መቀጠል ትችላለህ።
አመሰግናለሁ ሰለሞን። የወጣቶችና ስፖርት ሚኒስቴር፣ የኢትዮጵያ አትሌቲክስ ፌዴሬሽንና የብሔራዊ ጸረ ዶፒንግ እንዲሁም የአትሌቶች ማህበርን ጨምሮ በጋራ የጀመሩትን የአበረታች መድኃኒት ዘመቻ አጠናክረው ቀጥለዋል። የየተቋማቱ ተወካዮች ባሳለፍነው ሳምንት መጨረሻ ላይ በሰጡት መግለጫ የአበረታች መድኃኒት ዘመቻ ሂደትና አሰራር አስመልክተው ማብራሪያ ሰጥተዋል። በወጣቶችና ስፖርት ሚኒስቴር ከፍተኛ የሕክምና ባለሙያ ዶክተር አያሌው ጥላሁን በወቅቱ እንደተናገሩት በሚቀጥሉት 5 ወራት እስከ 350 አትሌቶች የአበረታች መድኃኒት በዶፒንግ ከስ የምርመራ ሂደት ውስጥ ያልፋሉ። የምርመራ አፈጻጸሙም በኢትዮጵያ አትሌቲክስ ሻምፒዮናና በወጣቶች አትሌቲክስ ሻምፒዮና እንዲሁም በሌሎች ውድድሮች ላይ ከአትሌቶች የሽንት ወይም እንዳስፈላጊነቱ የደም ናሙና በመውሰድ እንደሚሆን ዶክተር አያሌው አስረድተዋል። አትሌቶች፣ ክለቦች፣ አሰልጣኞች፣ ማናጀሮችና ክልሎችም ጭምር ይህን አውቀው ከወዲሁ እንዲዘጋጁም ዶክተሩ አሳስበዋል። የዓለም አቀፉ ዶፒንግ ቁጥጥር ኤጀንሲ በኢትዮጵያ በኩል መሰራት ያለበትን ዶክተር አያሌው እንዲህ ገልጸውታል።
እኛ የምንልካል የምንክላፊ ቴቶች አስመንት ሰው የሚመለከት ነው አስር ሰው የሚመለከት ነው አምስት ሰው የሚመለከት ነው። የእናንተ አትሌቶች ግን በመቶ ሺዎች ውስጥ ናቸው። ስለዚህ ሩፑን ለይታችሁ በዚህ በአምስት ወር ውስጥ ከመቶ እስከ 200 ቴስቶች መስራት ግዴታችሁ ነው። ገንዘቡ ከሄድ ከራሳችሁ፣ የእቃ መግዣ ከራሳችሁ፣ የምርመራ ወጪ ከራሳችሁ፣ የባለሀብቶች ከራሳችሁ። ይህን ማየት አለብን።
የአትሌቶች ፕሬዚዳንት አትሌት ስለሺ ስህንም በበኩሉ አትሌት ጓደኞቹ የሚመለከታቸውን የሕክምና ባለሙያዎች ሳያማክሩ ምንም አይነት መድኃኒት እንዳይወስዱ ምክሩን አስተላልፏል። ለምርመራ የደም ወይም የሽንት ናሙና ሲጠየቁ ፈጥነው ትብብር ማድረግ የአትሌቶች ግዴታ መሆኑንም አስረድቷል። አለመተባበር ወይም ሲፈለጉ አለመገኘት፣ አለመመርመርም እንዲተኝነት ቅጣቱ የከፋ እንደሚሆንም መሽር አሳስቧል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አቶ አለባቸው ንጉሴና የብሔራዊ ዶፒንግ ቁጥጥር ጽሕፈት ቤት ኃላፊ አቶ መንግስቱ አበበም በአበረታች መድኃኒት ቁጥጥሩ በተመለከተ በሰፊው አብራርተዋል። ከዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበርና ከኢንተርናሽናል ዶፒንግ ኤጀንሲ የተውጣጣ የባለሙያዎች ኮሚቴ ከ3 ወራት በኋላ ወደ ኢትዮጵያ መጥቶ በኢትዮጵያ በኩል የአበረታች መድኃኒቱ ምርመራ አጠቃላይ አሰራሩ ምን ያህል ትክክል እንደሆነ ይገመገማል ተብሏል።
በእግር ኳስ ዜና የ2008 ዓ.ም የኢትዮጵያ ፕሪሚየር ሊግ የሁለት ጥሎ ማለፍ ጨዋታዎች ትናንት በአዲስ አበባ ስቴዲየም ተከናውነዋል። የኢትዮጵያ ንግድ ባንክና አዳማ ከነማ ተጋጣሚዎቻቸውን በመርታት ወደ ሩብ ፍጻሜ መቀላቀላቸውን ሲያረጋግጡ ተሸናፊዎቹ ስመ ሞክሾዎቹ ኢትዮጵያ ቡናና ሲዳማ ቡና ከጥሎ ማለፍ ፉክክር ውጭ ሆነዋል። ተጠባቂ የነበረው የኢትዮጵያ ቡናና አዳማ ከነማ ጨዋታ ተጀምሮ እስኪጠናቀቅ በቀዝቃዛ እንቅስቃሴ ያሳልፏል። መደበኛው የጨዋታ ጊዜ ያለ ግብ በመጠናቀቁ የተሸናነፉት በተሰጠ መለያ ምት ነው። በውጤቱም አዳማ ከነማ ከአምስቱ አራት ብቻ ያስቆጠር ኢትዮጵያ ቡና ሁለት ብቻ በማግዛቱ አዳማ ከነማ 4-2 አሸንፎ ወደ ሩብ ፍጻሜ ተሸጋግሯል። ሌላው ወደ ሩብ ፍጻሜ ያለፈው የኢትዮጵያ ንግድ ባንክ ሲዳማ ቡናን 2-1 በመርታት ነው ሩብ ፍጻሜውን የተቀላቀለው። መከላከያ ደደቢትን 1-0 በማሸነፍ ወደ ሩብ ፍጻሜው የተሸጋገሩን ያረጋገጠው ቀደም ብሎ ነው። ወደ አውሮፓ ውስጥ ጊዜ ስንሸጋገር የእንግሊዝ ፕሪሚየር ሊግን በአጭሩ እናገኛለን። በእንግሊዝ ፕሪሚየር ሊግ ሌስተር ሲቲ ሰንደርላንድን 2-0 በረታበት ጨዋታ የቡድኑ ኮከብ አጥቂ ጂሚ ቫርዲ 2 አስደናቂ ግቦችን አስቆጥሯል። ወደፊታችን 5 ጨዋታ በቀረው የእንግሊዝ ፕሪሚየር ሊግ ሌስተር ሲቲ የአውሮፓ ሻምፒዮንስ ሊግ ተሳታፊነቱን ለመጀመሪያ ጊዜ አረጋግጧል። የአመቱ የእንግሊዝ ፕሪሚየር ሊግ ውድድር በበላይነት አጠናቆ ዋንጫውንም ለማንሳት በአስተማማኝ ጊዜ ላይ ይገኛል። ቶተንሃም ሆትስፐር ማንቸስተር ዩናይትድን 3-0፣ ሊቨርፑል ስቶክ ሲቲን 4-1፣ ማንቸስተር ሲቲ ዌስት ብሮም አልቤዮንን 2-1 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ሌስተር ሲቲ የፕሪሚየር ሊግን የደረጃ ሰንጠረዥ በ72 ነጥብ አጠናክሮ ሲመራ፣ ቶተንሃም ሆትስፐር በ7 ነጥብ ዝቅ ብሎ ሁለተኛ ነው። አርሴናልና ማንቸስተር ሲቲ 3ኛና 4ኛ ናቸው። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ።
ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ካለን ጊዜ አንጻር ሳምንት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
የሰኞ ምሽት ዝግጅታችን ይቀጥላል። የተከበራችሁ አድማጮች አብራችሁ እንድታመሹ በድጋሚ እንጋብዛለን። ቀጣዩ ዝግጅት ደግሞ አፍሪካ ነክ ርዕሶች ነው።
የደም አልማዝ የሚል ስያሜ የተሰጠው የብዙ ሰው ሕይወት እየበላ የሚወጣ የአልማዝ ምርት እንዳይሸጥ የሚያግደውን ሕግ የሚቃወሙ ድርጅቶችና አልማዝ ገዢዎች ቁጥር እየጨመረ መሆኑ እየተሰማ ነው። የጄፍሪ ያንግ ዘገባ አለ፣ አዳነች ፍሳዬ ይዘዋለች።
ሲራሊዮን ውስጥ እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት አስከፊው የእርስ በርስ ጦርነት የተቀጣጠለው በከፊልም ቢሆን በምዕራብ አፍሪቃዊቱ ሀገር በአማጽያን ቁጥጥር ስር ከነበረው አካባቢ የሚመረት የአልማዝ ሀብት በሚገኝ ገንዘብ ነው። ይህ የክቡር ድንጋይ ሀብት ታዲያ የደም ወይም የግጭት አልማዝ የሚል ስያሜ አትርፏል። በሆሊውድ በተሰሩ ሲኒማዎችና በአንዳንድ ሀገሮች አነሳሽነት አልማዝ የመሸጡ ጉዳይ የተጠያቂነት ስርዓት እንዲኖረው ተደረገ። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅቷ ሉሲ ግራም የኪምበርሊ ሂደት ስለተባለው የቁጥጥር ስርዓት ያብራራሉ።
So the Kimberley process is broadly speaking a certification scheme that aims to stop conflict diamonds from entering
የኪምበርሊ ሂደት የሚባለው ደንብና ስርዓት ግጭት ከሚካሄድባቸው አካባቢዎች የሚመረት የአልማዝ ሀብት በዓለም አቀፍ ገበያ እንዳይሸጥ የሚያግድ ነው። የግጭት አልማዝ ሲባል ደግሞ የአማጽያን እንቅስቃሴዎች ህጋዊ መንግስታትን ለመገልበጥ የሚያስፈልጋቸውን ገንዘብ ከአልማዝ ሽያጭ ስለሚያገኙ ነው።
የኪምበርሊ ሂደት በተባለው ደንብ መሰረት አባል አገሮች ያልተጣሩ አልማዞች ከህጋዊ ምንጮች የወጡ መሆናቸውን ማረጋገጥ ይኖርባቸዋል። ችግሩ ግን ጥሬ አልማዞች ወደ ገበያ ሲወጡ ብዙውን ጊዜ ከተለያዩ ምንጮች ሰብስበው ወደ ዓለም ገበያ የሚያቀርቧቸው የአካባቢ ደላሎች ናቸው። ዱባይን፣ ቤልጅምን፣ ህንድንና ቻይናን ወደ መሳሰሉት አበይት የዓለም አልማዝ ገበያዎች እየወሰዱ ይሸጧቸዋል። ጥሬ አልማዞች ተጣርተውና ተስተካክለው በጌጣጌጥነት ለገበያ ይቀርባሉ። ስለሆነም ይህ ክቡር ድንጋይ በብዙ እጆችና ሀገሮች አልፎ ነው መዳረሻው ላይ የሚደርሰው። የኪምበርሊ ሂደት የተባለውን አልማዞቹ ግጭት ካለባቸው አካባቢዎች ወጥተው እንደሆነ የማጣራቱን መንገድ ተግባራዊ ማድረጉ ከባድ እንደሆነ ማይክል ጊብ የተባሉ ግሎባል ዊትነስ የተሰኘው መንግስታዊ ያልሆነ ድርጅት ሰራተኛ ገልጸዋል።
It can be difficult to tell one diamond from another, especially when they're mined in similar in close proximity to each other.
አንዱን አልማዝ ከሌላው ለመለየት ከባድ ነው። በተለይም ቅርበት ካላቸው አካባቢዎች የተመረቱ ከሆኑና ምናልባትም በሁለት ሀገሮች መካከል ካሉ ድንበሮች ወይም ወንዝ ከሚለያቸው ጎረቤት ሀገሮች የተመረቱ አልማዞች ከሆኑ ከግጭት ቦታ ይሁኑ አይሁኑ ለመለየት ያዳግታል። ስለሆነም መተኮር ያለበት በተመረቱበት ቦታ ላይ ብቻ ሳይሆን በመላ የአልማዝ አቅርቦት ስርዓት ላይ መሆን ይኖርበታል።
የኪምበርሊ ሂደት የተባለው የአልማዝ መቆጣጠሪያ ዘዴ እንዲመሰረት ጥረት ያደረገው ግሎባል ዊትነስ በቁጥጥሩ የሚያታሉ ሀገሮች ስላሉ ስራውን ከባድ ያደርገዋል በማለት ከአራት ዓመታት በፊት ከቁጥጥሩ ስርዓት ወጥቷል። ንጹህ አልማዝና ግጭት ካለባቸው የተገኙትን አጠያቂ አልማዞች ተደባልቀው እንዲቀርቡ የተደረገባት አንዲት የአፍሪካ ሀገር የማዕከላዊ አፍሪካ ሪፑብሊክ ናት። የኪምበርሊ ሂደት የተባለው የቁጥጥር ስርዓት ከሁለት ዓመታት በፊት የማዕከላዊ አፍሪካ የአልማዝ ሀብት ለገበያ እንዲቀርብ አላጸድቅም ብሏል። የአምነስቲዋ ሉሲ ግራምም የተደረገው ምርመራ የማዕከላዊ አፍሪካ ሪፑብሊክ እያታለለች ነው የሚለውን ወሬ እንዳረጋገጠ አስገንዝበዋል።
So we found for example that the diamonds were potentially exiting out through Cameroon through the Democratic Republic of the Congo that they
ለምሳሌ የማዕከላዊዋ አፍሪካ ሪፐብሊክ የአልማዝ ሀብት በካሜሮንና በኮንጎ ዲሞክራሲያዊ ሪፐብሊክ በኩል እየወጣ መሆኑን ለማወቅ ችለናል። በዚህ መልክ ከሀገሪቱ የሚወጡት አልማዞች ታዲያ በዓለም አቀፍ ገበያ ሊሸጡ የሚችሉበት ሁኔታ አለ። ጉዳዩን እየመረመሩ ያሉት የተባበሩት መንግስታት ድርጅትና ሌሎች ህዝባዊ ማህበራትም የምርመራውን ውጤት ይደግፋሉ።
የግሎባል ዊትነሱ ማይክል ጊብ የኪምበርሊ ሂደትን በሚመለከት ለማታለል የሚፈልግ ወገን ካለ በቀላሉ ሊያደርገው ይችላል ይላሉ።
There is a lack of third party independent oversight, especially once we get into the part of the diamond supply chain that
ነጻ ሆኖ ሊቆጣጠር የሚችል ሶስተኛ አካል የለም። በተለይም የአልማዝ አቅርቦት ሰንሰለትን በሚመለከት የአልማዝ ምርቱ ተጣርቶ ተስተካክሎ በጌጥ መልክ ለመሸጥ ተዘጋጅቶ ከቀረበ በኋላ ለመቆጣጠር ያለው ዕድል የጠበበ ነው።
የኪምበርሊ ሂደት የተባለው ግጭት ካለባቸው ሀገሮች የወጣ የአልማዝ ምርት ገዥ እንዳያገኝ የወጣውን ደንብ አሰራር የሚነቅፉት ሰዎች የአልማዝ ኢንዱስትሪ ለደህንነታቸው አስተማማኝ ባልሆኑ የማዕድን ቦታዎች የተሰማሩ ከባርነት ስራ ጋር በሚመሳሰል ሁኔታ የሚሰሩት ሰዎች ጉዳይም በኪምበርሊ ሂደት ቁጥጥር እንዲካተቱ እየጠየቁ ነው። የአሜሪካ ድምፅ ሬዲዮ የኪምበርሊ ሂደት ባለሥልጣኖች ምላሽ እንዲሰጡበት ያደረገው ጥረት አልተሳካለትም። አድማጮች፣ ግጭት ካለባቸው የአፍሪካ ሀገሮች የሚወጡት የአልማዝ ምርቶች ገበያ እንዳያገኙ ስለወጣው የኪምበርሊ ሂደት ስለተባለው ደንብ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
የመጨረሻው የሰኞ ምሽት ዝግጅት ላይ ደርሰናል። ጤና ነው። አዘጋጅና አቅራቢ ሰሎሞን አባተ።
በአውሮፓው 2014 ዓመተ ምህረት ወይም በኢትዮጵያ የዘመን አቆጣጠር ከ2005 ዓመተ ምህረት አጋማሽ እስከ 2006 ዓመተ ምህረት አጋማሽ በነበረው ጊዜ ኢትዮጵያ ውስጥ የቲቢ ህሙማን ቁጥር 190 ሺህ እንደነበረ የተባበሩት መንግስታት ድርጅት መዝገብ ያሳያል። በዚያው ተመሳሳይ ጊዜ ሕክምና ያገኙ በኢትዮጵያ የቲቢ ህሙማን ቁጥር 120 ሺህ ነበር። ቲቢ በዓለም ላይ እጅግ ገዳይ ከሆኑ በሽታዎች አንዱ እንደሆነ ይታወቃል። በተለይ በማደግ ላይ ላሉ ሀገሮች የማደጋቸውም እንቅፋት ጭምር ነው። በቅርቡ የታሰበውን የዓለም ቲቢ ቀን ምክንያት በማድረግ በአጠቃላይ ጉዳዮች ላይ ማብራሪያ እንዲሰጡን በተባበሩት መንግስታት ድርጅት የዓለም ጤና መርሃ ግብር የቲቢና የኤች አይ ቪ የማኅበረሰብ ተሳትፎ ፕሮግራም አስተባባሪ የሆኑትን ዶክተር ኃይለ ኢየሱስ ጌታሁንን አነጋግረን ነበር። የዘንድሮው ጸረ ቲቢ ዘመቻ መርህ ቲቢን ለመፈጸም እንተባበር የሚል ነው።
ዋናው የደብሊው ኤች ኦ መልእክት ደግሞ የነበረው ባለፈው ሁለት ዓመት በዓለም ላይ በሚገኙ ሀገሮች የተዘጋጀው ይሄንን ቲቢን ለመፈጸም የወጣው እቅድ ስራ የጀመረው በዚህ ዓመት መጀመሪያ ላይ ስለሆነ
የዚህ የዘላቂ ልማት ግቦች ማለት ነው።
ያው እሱን የተያዘ ቲቢን በተመለከተ ከዘላቂ ልማት ግቦች ጋር የወጣው ፖሊሲ ስራውን የጀመረው በዚህ ዓመት መጀመሪያ ስለሆነ እንደ ዋናነት WHO መርህ አድርጎ የተንቀሳቀሰበት ሀገሮች ምን ያህል ዝግጁ ናቸው። ምክንያቱም እስከ ዛሬ ድረስ ባለፉት 20 ዓመታት ጥሩ ውጤት አስመዝግበናል። ብዙ ሚሊዮኖች ከበሽታው ድነዋል። ብዙ ሚሊዮኖችም ከሞት ተርፈዋል። ነገር ግን ይሄ እንቅስቃሴ እንዳለ ሆኖ በቂ አይደለም። ስቲል በየአመቱ ከ1.5 ሚሊዮን የሚሆኑ ሰዎች በቀን ከ4000 ሰው በላይ ማለት ነው ይሞታል በቲቪ። ስለዚህ ይሄንን እንዴት አድርገን እንቋቋም የሚለውን ለየት ያለ መርህና እቅድ ወስዶ ይሄንን እቅድ የተለያዩ ከበሽታው ጋር የተያያዙ ነገሮችን ለሕክምና የሚረዱ ሁኔታዎችን ከማመቻቸት አልፎ ለዘላቂነት በሽታን ለመርዳት ከሚችሉ ለምሳሌ አግባብ ያለው ሕክምና የሚያገኙበት እንደገና ደግሞ በበሽታው የተነሳ ኢኮኖሚያቸው የሚጎዳ ቤተሰቦች ካሉ ያ ነገር እንዳይከሰት የተለያዩ አይነት መንግስታት እንደዚሁ መንግስት ያልሆኑ ድርጅቶችን ቢሆኑ በመተባበር ለበሽተኞች ለየት ያለ ትኩረት የሚሰጡበት ሁኔታና
ለቤተሰቦቻቸው ድጋፍ መስጠት ማለት ነው።
አዎ፣ ለቤተሰቦቻቸውም ሆነ ለበሽተኞቹ ለራሳቸው በዚህ በበሽታው የተነሳ ስራቸውን ቢያጡ ለምሳሌ ከስራ እንዳይጎዱ የሚያገኙበት የመድህን ኢንሹራንስ የሚመቻችበት አይነት መንገድ እንደዚሁም ደግሞ ህክምናቸው ሙሉ በሙሉ ነፃ ሆኖ የሚሰጥበት ስርዓት እንዲነደፍ ነው ይሄ እቅድ የሚገፋፋውና
ይሄ ኢትዮጵያንና ሌሎች እንደዚህ መሰል ሀገሮችን የሚያካትት እቅድ ነው።
በትክክል ኢትዮጵያም ካሉት 194 ሀገሮች ፈራሚ ሀገሮች አንዷ ስለሆነ ይሄ እቅድ ኢትዮጵያንም ይመለከታል።
ዶክተር ኃይለ ኢየሱስ፣ ሌላው የተለያዩ መድኃኒቶችን የሚቋቋመው የቲቢ አይነት በጣም ተስፋፍቶ መገኘቱና አፍሪካን እንደ ኢትዮጵያም ያሉ ሀገሮችን እያሰጋ መምጣቱ ላይ ነው። በቅርቡ ደግሞ አንድ አዲስ መድኃኒት የማግኘት ተስፋ እንዳለም የሚናገር ዜና ወጥቷል። እንደውም ወደ ሙከራ እየተገባ ነው መሰለኝና ምን ላይ ይገኛል ይሄ ሁኔታስ?
እንግዲህ የዚህ መድኃኒቱን የሚቋቋመው የቲቢ አይነት እየተስፋፋ ነው ያለው። ለሱም ደግሞ ዋናው መስፋፋት መድኃኒቱን ሊከላከለው የሚችለውን ቀላሉን በሽታ በአግባቡ መከላከል ወይም ማዳን ሳይቻል ሲቀር፣ በሽተኞች መድኃኒታቸውን ጊዜውን ሳይጨርሱ ሲያቆሙ፣ እንደዚሁም ፕሮግራሞች ባላቸው አንዳንዴ በመድኃኒት አቅርቦትም ወይንም በተለያዩ የፕሮግራም ስራዎች መሰረት አግባብ ያልሆነ ሕክምና ለበሽተኞች በሚሰጡበት ሰዓት የሚፈጠር የበሽታ አይነት ነው። ስለዚህ ዋናው መከላከያ የሚሆነው ምንድን ነው? ያለውን መሰረታዊ በሽታውን የሚከላከለውን ማጠናከር ወሳኙ ነው። ከዛ በተረፈ ግን በሽታው ያለባቸውን ሰዎች ፈልጎ አግኝቶ ህክምናውን እንዲከታተሉ፣ ህክምናው ደግሞ እስከ 2 ዓመት የሚፈጅ ስለሆነ መድኃኒቶቹን በጣም ከባድ ስለሆኑ ለመመርመርም በጣም ውድም ስለሆነ እነኚህ ነገሮችን አብሮ የሚሻሻልበት ምክንያቱም ይሄንን መቋቋምና መከላከል ካልተቻለ እየተስፋፋ በጣም አስጊ የሚሆንበት ሁኔታ ሊፈጠር ስለሚችል እዛ ላይ ትኩረት አድርጎ መንቀሳቀስ ያለ ነው። እንግዲህ እንደተባለው አዳዲስ መድኃኒቶችም እየተገኙ ነው። በተለይ 2 መድኃኒቶች እንደዚህ በተለይ መድኃኒቱን ሊቋቋም የሚችለውን በሽታ የሚያክሙ ተገኝተዋል። ለእነሱም እንዴት ተደርገው መገልገልና መጠቀም እንደሚገባቸው የዓለም ጤና ጥበቃ ድርጅት መርሆች እያወጣ እንዲፈጸሙ እያደረገ ነው ያለው። እንግዲህ አሁን በቅርብ የተሰማው ዜና ገና በጣም 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 ነው ፕሩፍ ኦፍ ኮንሰፕት የምንለው አይነት ደረጃ ላይ ነው ያለው። ያን
በሀሳብ ደረጃ ማለት ነው።
በሀሳብ ደረጃ ነው፣ ግን በጣም ጥሩ ተስፋ የሚሰጥ ነው። ግን አትሊስት የተወሰኑ ዓመታት ይፈልጋል።
አፍሪካ ውስጥ የዚህ መድኃኒት ሙከራ ለማድረግ እየተንቀሳቀሱ ካሉ ሀገሮች አንዷ ደቡብ አፍሪካ ነች። ምንድን ነው የሚገኘው ውጤት? ኢትዮጵያስ እዛ ውስጥ ትሳተፋለች?
እንግዲህ ይሄ ምርምር የሚሰሩ የተለያዩ ተቋሞች አሉ። እነኛ ተቋሞች ደግሞ የየራሳቸው ምርምር የሚሰሩባቸው ጣቢያዎች ወይም ክሊኒካል ትራያል ሳይትስ የሚባሉ አሉ። አሁን ይሄንን ሪፖርት ያቀረበው ከሳውዝ አፍሪካ ስለሆነ ነው እነኛም ልንሰማ ይቻል ነው። የተለያዩ ሀገሮችም እንደዛው የተለያዩ አይነት የቲቢን ምርምር የሚሰሩ ተቋሞች አሏቸው እና እነሱ የሚያደርጓቸው ነገሮች በዓለም አቀፍ ደረጃ እውቅና አግኝተው ከታተሙ በኋላ ውጤቱ አመርቂ ከሆነ በWHO ተገምግመው ፖሊሲ ተሰጥቶ እንደ ኢትዮጵያ ያሉ ሀገሮች ደግሞ የሚጠቀሙበት መንገድ ይፈጠራል ማለት ነው። ኖርማሊ በምንሰራው አሰራሩ በዚህ አይነት ነው።
ዶክተር ኃይለ ኢየሱስን አመሰግናለሁኝ። በሌሎችም ጉዳዮች ላይ ተነጋግረናል ከዶክተር ኃይለ ኢየሱስ ጋር። ከዌብሳይታችን ሙሉውን ቃለ ምልልሳችንን ማግኘት ይቻላል። ዶክተር ኃይለ ኢየሱስን በድጋሚ አመሰግናለሁ። ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀሩናል። አጫጭር መረጃዎችን ላካፍላችሁ። ዛሬ አንድ የዩናይትድ ስቴትስ ዶላር 21 ብር ከ50 ሳንቲም ተመንዝሯል። የመግዣ ዋጋ 21 ብር ከ61 ሳንቲም ነው። የመሸጫ ዋጋ 21 ብር ከ50 ሳንቲም ነው። አንድ ዩሮ 24 ብር ከ55 ሳንቲም ነው። አንድ እንግሊዝ ፓውንድ 30 ብር ከ63 ሳንቲም ነው። ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 24 ዝቅተኛው 14 ዲግሪ ሴልሽየስ እንደሚሆን ነው የተተነበየው። ከታሪክ መለስ ብለን ዛሬን ስናይ የእንግሊዝና የህንድ ወታደሮች መቅደላን ያዙና ጦርነቱ አበቃ። አጼ ቴዎድሮስ፣ መይሳው ካሳ ሽጉጣቸውን ጠጥተው ወደቁ። ሚያዝያ 5861 ዓ ም ነበር ከነገ በስቲያ። ናፖሊዮን ቦናፓርት ከሥልጣን ወርዶ ወደ ኤልባ ደሴት ግዞት የተወሰደውም በዛሬው ዕለት ነበረ።
ክቡራትና ክቡራን አድማጮች ለምሽቱ ያሉን ዝግጅቶች በዚሁ ይጠናቀቃሉ። በእኛ በኩል ነገ እንደገና እንገናኛለን። የትግርኛ ዝግጅት ይቀርባል። በሰላም ደሩ።
ደህና ደሩ።